Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ ዩሮፕ ጥር 19 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። በኢትዮጵያ ግጭቶች በበረቱባቸውና በተደጋጋሚ ማንነትን መሰረት ያደረጉ ጥቃቶች በሚፈጸሙባቸው አካባቢ መፍትሄ የመፈለግ ስራ የጀመረው የሃይማኖት ተቋማት ጉባኤ ትላንት ወደ ቤኒሻንጉል ክልል መፈክር ዞን ማምራቱ ታወቀ። በትግራይ ክልል ትላንት ተቋርጦ የነበረው የስልክ መስመር መመለሱ ተገለጸ። የሶማሊያ ወታደሮች በኢትዮጵያ ውጊያ ተሳትፏል መባሉ፣ ሴት የሕክምና ባለሙያዎች ስላላቸው ሚናና ስለሚገጥማቸው ችግሮች እንዲሁም ሌሎች ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አረንች ሳየነኝ። ንጉሥ ታምሬ ፕሮግራሙን ይመራል። አሁን ጽዮን ግርማ የምሽቱን ዜና ታሰማናለች።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማስተማማችሁ ጽዮን ግርማ ነኝ። የኤርትራ ወታደሮች ከኢትዮጵያ ትግራይ ክልል በአስቸኳይ እንዲወጡ የዩናይትድ ስቴትስ መንግስት አሳሰበ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ዛሬ ለመገናኛ ብዙሃን በላኩት መግለጫ ትግራይ ክልል ውስጥ በሚገኝ የስደተኞች መጠለያ ጣቢያ ውስጥ ዘረፋ፣ መደፈርና ሌሎች የሰብአዊ መብቶች ጥሰቶች እንደሚፈጸሙ ታማኝ ከሆኑ ሪፖርቶች ተሰምቷል ብለዋል። ቃል አቀባዩ አያይዘውም በኢትዮጵያ የሚገኙ ኤርትራውያን ስደተኞችን የኤርትራ ወታደሮች በኃይል ወደ ኤርትራ እየመለሷቸው ስለመሆኑ ማስረጃ አለ ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ተጽፎ የወጣው መግለጫ ከአፍሪካ በ140 ሚሊዮን የህዝብ ብዛቷ ከፍተኛነት ሁለተኛ የሆነችው ኢትዮጵያን እያስተዳደረ በሚገኘው የኢትዮጵያ መንግስትና 3 ወራት ባስቆጠረው የትግራይ ክልል ጦርነት ተዋናይ በሆኑ አካላት ላይ አዲሱ የፕሬዝዳንት ባይደን አስተዳደር የሚያደርገውን ግፊት የሚያሳይ ነው ሲል አሶሺየትድ ፕሬስ በዘገባው ላይ አስፍሯል። ከትግራይ ክልል የወጡ የአይን እማኞችን ጠቅሶ የዜና ተቋሙ ባጠናቀረው ዘገባ የኤርትራ ወታደሮች ዘረፋ እንደሚፈጽሙ፣ ቤት ለቤት እየተዟዟሩ ሰዎችን እንደሚገድሉና ልክ እንደ አካባቢው አስተዳዳሪ እየተንቀሳቀሱ እንደሚገኙ ተጠቅሷል። የኢትዮጵያ መንግስት ሀገር ከድተዋል ተብለው የሚታመኑትን የትግራይ አመራሮች ለመያዝ በሚያደርገው ውጊያ ውስጥ የኤርትራ ወታደሮች ተሳትፈዋል ያለው ዘገባው፣ ነገር ግን የኢትዮጵያ መንግስት የኤርትራ ወታደሮች መሳተፋቸውን ሙሉ ለሙሉ አስተባብሏል ብሏል። ተደረጉ በተባሉ የሰብአዊ መብት ጥሰቶች ዙሪያ ገለልተኛና ግልጽ የሆነ ምርመራ እንዲደረግ የሚጠይቀው የውጭ ጉዳይ መስሪያ ቤቱ መግለጫ የትና ምን ያህል የኤርትራ ወታደሮች በትግራይ እንደሚገኙ አልታወቀም ብሏል። ሆኖም ይህን ጥያቄ የዩናይትድ ስቴትስ መንግስት በቀጥታ ለኤርትራ መንግስት ባለስልጣናት አቅርቦት እንደሆነ የታወቀ ነገር የለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት እስካሁን በጉዳዩ ላይ የሰጠው ምላሽ የለም። የአይን እማኞች ግን በሺዎች የሚቆጠሩ የኤርትራ ወታደሮች በኢትዮጵያ ትግራይ ክልል ውስጥ እንደሚገኙ የገለጹ ሲሆን የኤርትራ መንግስት በበኩሉ በጉዳዩ ላይ የሰጠው ምላሽ የለም። ሆኖም የኤርትራ ማስታወቂያ ሚኒስቴር በትዊተር ገጹ ላይ እንዳሰፈረው በኤርትራ መንግስት ላይ የሚደረገው የስም ማጥፋት ዘመቻ እንደገና እየጨመረ ነው ብሎታል። የውጭ ጉዳይ መስሪያ ቤቱ ሌላው ከታማኝ ዘገባዎች እንደተረዳው ገልጾ አሳሳቢ እንደሆነ የጠቀሰው በትግራይ ክልል ውስጥ የምግብ እጥረት መከሰቱን ሲሆን፣ በአስቸኳይ የሰብአዊ እርዳታ ወደ ትግራይ ክልል ካልተንቀሳቀሰ በመቶና በሺዎች የሚቆጠሩ ሰዎች ሊሞቱ ይችላሉ በሚለው ጉዳይ ስጋት አለን ብሏል። በሌላ በኩል በቅርቡ የአሜሪካ ድምጽ ያነጋገራቸው የትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ በክልሉ አራት ነጥብ አምስት ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ያለውን ምግብ በሚገባ ለማከፋፈል ደግሞ አሽከርካሪዎች የጸጥታ ስጋት እንዳለባቸው ተናግረዋል። በመሆኑም ኮማንድ ፖስት በማቋቋም በእጀባ እርዳታውን ለማድረስ በዝግጅት ላይ እንዳሉ አስታውቀዋል። በነ አቶ ጃዋር መሐመድ የክስ መዝገብ ዛሬ የተከሳሾችን የእምነት ክህደት ቃል ለመስማት ቀጠሮ የነበረው የልደታው ከፍተኛ ፍርድ ቤት ችሎት ተቋረጠ። ችሎቱ የተቋረጠው የእስረኞቹ ቤተሰቦችና የችሎቱ ታዳሚዎች ቢጫ ልብስ ለብሰዋል በማለት ወደ ችሎት እንዳይገቡ መከልከላቸውን ጠቅሰው ተከሳሾች አቤቱታ ማቅረባቸውን ተከትሎ ነው። ፍርድ ቤቱ የተፈጠሩት ችግሮች ታርመው ለጥር 27 ችሎቱ እንዲታይ ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ስርስራለው።
እና አቶ ጃዋር ሲራጅ መሐመድ የተከሰሱበት የልደታው ፌደራል ከፍተኛ ፍርድ ቤት ዛሬ የተከሳሾችን የእምነት ክደት ቃል ለመስማት የቀጠረው ችሎት ሳይከናወን ቀርቶ ተቋርጧል። የችሎቱ ሂደት የተቋረጠው የተከሳሾች ወላጆችና ደጋፊዎች ወደ ችሎቱ እንዳይገቡ በመደረጉ ነው። ከተከሳሾች አቶ ጃዋር ሲራጅ መሐመድ፣ አቶ በቀለ ገርባ፣ አቶ ደጀኔ ጣፋና አቶ ሐምዛ አዳነ ተራ በተራ ለችሎቱ እንደገለጹት ህጉ ቤተሰብ ችሎት ላይ ተገኝቶ እንዲታደም የሚፈቅድ ቢሆንም በጸጥታ ኃይሎች ተከልክለው ሌሎች ደግሞ መታሰራቸው በተረጋጋ መንፈስ ችሎቱን ለመከታተል አያስችለንም ሲሉ ተናግረዋል። የተከሳሾች ጠበቆች በበኩላቸው የተከሳሾች ወላጆችና በችሎቱ ላይ ለመታደም የመጡ ሰዎች ቢጫ ልብስ ለብሰዋል በማለት በር ላይ ሲከለከሉና ሲንጓጠጡ አይተናል፣ ቢጫ ልብስ መልበስ በየትኛውም ህግ የተከለከለበት መመሪያ የለም በማለት ተከራክረዋል። በዚህ ሂደት ባልተረጋጉበት መንፈስ ችሎቱን ማስኬድ ስለማይቻል እንዲቋረጥና ሌላ ቀጠሮ እንዲሰጥም ጠበቆቹ ጠይቀዋል። በጉዳዩ ላይ ሐሳብ የሰጠው አቃቤ ህግ ሰው የፈለገውን አይነት ልብስ ቢለብስም የተለየ መመሪያና ህግ አለመኖሩን ገልጾ ነገር ግን የልብሱ እንድምታ ያሳስበናል ብሏል። ሆኖም የችሎቱ መቋረጥ የፍትህ ሂደቱን ሊያዘገይ ተከሳሾችን ሊጎዳ ስለሚችል እንዲካሄድ ጠይቋል። የግራ ቀኙን የሰማው ፍርድ ቤት የጸጥታ አካላት ታዳሚዎች ለብሰው በሚመጡት ልብስና መሰል ጉዳዮች አማክሯቸው እንደነበረ የገለጸ ሲሆን ተከሳሾች እንዳሉት ወላጆችና የሚታደሙ ሰዎች ባልተገኙበት ችሎቱ ሙሉ ነው ማለት ስለማይቻል ሌላ ተለዋጭ ቀጠሮ ለጥር 27 2013 እንዲሰጥ ወስኗል። ዛሬ የችሎቱን ሂደት አስተጓጉለዋል የተባሉ ችግሮች በቀጣዩ እንዲስተካከሉም ብሏል ፍርድ ቤቱ። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን እናመሰግናለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በመሆን በትላንትና ዕለት ሹመታቸው የጸደቀላቸው አንቶኒ ብሊንከን ውስብስብ የሆነውን ዓለም አቀፋዊ ተግዳሮቶች ለመወጣት ከዋነኞቹ አገሮች ጋር ተባብረው እንደሚሰሩ ቃል ገቡ። ይህንንም ለማድረግ የአሜሪካን የውጭ ጉዳይ ፖሊሲ የተለያዩ አሳታፊና ሁሉን አቀፍ ለማድረግ ጠንክረው እንደሚሰሩ ተናግረዋል። የዩናይትድ ስቴትስ የዲፕሎማቲክ ቁንጮ በመሆን ለመጀመሪያ ጊዜ የተሾሙት ብሊንከን ዛሬ በአሜሪካ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት ሲደርሱ አቀባበል ተደርጎላቸዋል። የአሜሪካ አመራር በመላው ዓለም ይፈለጋል ያሉት ብሊንከን ከአጋሮቻቸውና ሸሪኮቻቸው ጋር በመሆን የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥ፣ የኢኮኖሚ ቀውስና የመሳሰሉትን ታላላቅ ችግሮችን ለመፍታት ዲፕሎማሲን በዋነኛነት እንደሚያስቀድሙ ተናግረዋል። ብሊንከን በማከልም በዲሞክራሲ ላይ በተቃጡ አደጋዎች የዘር መድሎ በሌለበት እኩልነትና እንዲሁም ለደህንነታችን አስጊ በሆኑ ጉዳዮች ዙሪያም ጠንክረን እንሰራለን ብለዋል። ብሊንከን ወገንተኝነት በሌለበት ግልጽነት የሰፈነበት አሰራር እንዲኖርም ጥሪ አድርገዋል። ህንድ ውስጥ በአርሶ አደሮች የተቀሰቀሰው ተቃውሞ ተባብሶ ዛሬ አንድ ሰው ተገድሏል፣ በደርዘን የተቆጠሩ ሰዎች ደግሞ ቆስለዋል። በተቃውሞ እንቅስቃሴው የተሳተፉት አርሶ አደሮች ህንድ ውስጥ በዋና ከተማዋ የሚገኘውን ሬድ ፎርት የተባለ ታሪካዊ ቦታ በመክበብ ተቃውሞ ሲያደርጉ የቆዩ ሲሆን ዛሬ በመቶዎች የሚቆጠሩ ፖሊሶች ወደ ኒው ዴሊ የሚወስዱ መንገዶችን በመዝጋት አመጹን ለመከላከል ሲሞክሩ ውለዋል። በዚሁም ከተቃውሞ አድራጊዎች ጋር በመጋጨት ቸው የሰው ህይወት ሊያልፍ ችሏል። አርሶ አደሮቹ ላለፉት ሁለት ወራት በግብርናው ዘርፍ ላይ አዲስ የተደረገው ለውጥና የወጣው ህግ ትልልቅ የእርሻ ኮርፖሬት ያላቸውን ገበሬዎች የሚጠቅምና በአነስተኛ ደረጃ የሚሰሩ ገበሬዎችን የሚጎዳ ነው በሚል ለሁለት ወራት ያህል ሲቃወሙት ቆይቷል። መንግስት በበኩሉ ህጉ የገበሬዎቹን ምርት በማሳደግ ጥቅማቸው እንዲጨምር ተደርጎ የወጣ ነው ቢልም ተቃውሞ እየበረታ በመምጣቱ ተፈጻሚ ሳይሆን ለ18 ወራት ታግዶ ቆይቶ ነበር። ሆኖም ላለፉት ሁለት ወራት ተቃውሟቸው የበረታው አርሶ አደሮቹ 10000 የሚሆኑ የእርሻ መኪናዎችንና በሺዎች የሚቆጠሩ ግረኞችና ፈረሰኞችን ትላንት በተከበረው የሀገሪቱ ህገ መንግስት የጸደቀበት ክብረ በዓል ላይ ሰልፍ በማድረግ ከፖሊሶች ጋር ተጋጭተዋል። በዛሬው ዕለትም ፖሊስ አብዛኛዎቹን ቦታዎች ተቆጣጥሮ ትሏል። አድማጮች የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ወደ ዓለም አቀፍ የኮቪድ-19 ዕለታዊ መረጃ ስናልፍ የዚምባብዌ መንግስት ዛሬ በኮቪድ-19 ምክንያት ህይወታቸው ያለፈውን ሁለት የሚኒስትሮች ምክር ቤት አባላቱን የቀብር ስነ ስርዓት አስፈጽሟል። እነዚህን ሟቾች ጨምሮ ካቢኔው አራት ሚኒስትሮቹን በኮቪድ ምክንያት አጥቷል። ሶስቱ ሚኒስትሮች የሞቱት በዚህ ወር ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኮቪድ-19ን ለመከላከል በድንበር እንቅስቃሴዎች ጥብቅ የሆኑ እርምጃዎች እንደሚወሰዱ አስታወቁ። ይወሰዳሉ ከተባሉት ጥብቅ ቀባዎች መካከልም ከውጭ ወደ ሀገሪቱ የሚገቡ መንገደኞች ለ10 ቀናት ሆቴል ውስጥ ተለይተው እንዲቀመጡ ይደረጋሉ ብለዋል። ጠቅላይ ሚኒስትር ጆንሰን ዛሬ ለፓርላማው እንደተናገሩት ከፍተኛ ስጋት ውስጥ ከሚገኙ 30 ሀገሮች ወደ ሀገራቸው የሚመለሱ ዜጎችና ነዋሪዎች ወደ መደበኛ ኑሯቸው ከመግባታቸው በፊት መንግስት በሚያመቻቸው የለይቶ ማቆያ ቦታ ለ10 ቀናት ተለይተው እንዲቀመጡ ይደረጋሉ ብለዋል። በእንግሊዝ ከጥር ወር መግቢያ ጀምሮ ትምህርት ቤቶች የተዘጉ ሲሆን ይህም እስከ መጋቢት ድረስ የሚቆይ ይሆናል ተብሏል። ይህ በእንዲህ እንዳለ አገሮች ጸረ ኮሮና ቫይረስ ክትባትን ለማዳረስ እየተጣጣሩ ባሉበት በዚህ ወቅት በመላው ዓለም የቫይረሱ ተያዦች ቁጥር 100 ሚሊዮን ደርሷል። 2.1 ሚሊዮን ሰዎች ደግሞ በቫይረሱ ምክንያት ህይወታቸው አልፏል። ቫይረሱ ለመሰራጨትና 50 ሚሊዮን ሰዎችን ለመያዝ የወሰደበት ጊዜ 11 ወራት ሲሆን ቀሪዎቹ 50 ሚሊዮን ሰዎች ተይዘው 1 ሚሊዮን ለመድረስ ግን 3 ወራት ብቻ ነው የፈጀበት። ይህ የሚያሳየው የስርጭት መጠኑ በፍጥነት እየተስፋፋ መምጣቱን ሲሆን የጤና ባለስልጣናት ሰዎች የአፍና አፍንጫ መሸፈኛ ጭንብል በሚገባ እንዲያጠልቁ፣ ርቀታቸውን እንዲጠብቁና ሰዎች በርከት ብለው የሚታደሙበትን ዝግጅቶች ከማድረግ እንዲቆጠቡ አጥብቀው እየመከሩ እያስጠነቀቁም ይገኛሉ። ከ100,000 በላይ ዜጎቻቸውን በቫይረሱ ምክንያት የተነጠቁ ሀገራት ቁጥር 5 ደርሷል። አድማጮች ለሰዓቱ ያዝናቸው የዓለም ዜናዎች እነዚህ ነበሩ። ከቀሪ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ይህንን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሮብ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዛዋሪው የስልክ ቁጥራችን 202-205-9942 ነው። አድማጮች ወደ ኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅብሻ እናሰማችሁ።
በወታደር ኃይል ያለ ሁሉ ሰላም ወርዷል ማለት አይቻልም። እውነት ለመናገር ሰላም ነው፣ ከዚህ በኋላ ስጋት የለብኝ የሚል ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀን ሲሆነው ዋስ ሲሆነው ነው። ስለዚህ እሱ ነገር ነው እኛ ማምጣት የምንፈልገው።
የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችንና ጥቃቶችን ለመከላከልና ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያክል እየተወጡ ነው ስለሚለው ጉዳይ አነጋግረናቸዋል። በአብይ ርዕሳችን ይቀርባል። አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ግጭቶች በበረቱባቸውና በተደጋጋሚ ማንነትን መሰረት ያደረጉ ጥቃቶች በሚፈጸሙባቸው አካባቢዎች የችግሩን መንስኤ ከስር መሰረቱ አጥንቶ መፍትሄ መፈለግ ስራ የጀመረው የሃይማኖት ተቋማት ጉባኤ ትላንት ወደ ቤኒሻንጉል ክልል መተከል ዞን አምርቷል። በቀጣይም ትግራይ ክልል ውስጥ ወደሚገኙ ከተሞችና ወደ ኩንሶ አጥንቶ ከነዋሪዎች ጋር ውይይት እንደሚያደርግ የሃይማኖት ጉባኤው ጠቅላይ ጸሐፊ ሊቀ ጉባኤ ቀሲስ ታጋይ ታደለ ከአሜሪካ ድምጽ ጋር ባደረጉት ቆይታ ተናግረዋል። ለመሆኑ በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችና ጥቃቶች ለመከላከልና ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያህል እየተወጡ ነው በሚል ሐሳብ ዙሪያ ከሊቃነ ጉባኤ ቀሲስ ታጋይ ታደለ ቆይታ ያደረገችው ስምኝሽ የቆየናት ቀጥሎ ይቀርባል።
ቀት ጉሃን ቀሲስ ታጋይ ታደለ ዲሳባት የሃይማኖት ተቋማት የፈጠሩትን ጥምረት በጠቅላይ ጸሐፊነት የሚመሩት እርሶኖት። ይህ ማለት ደግሞ እንግዲህ ተቋሙ በሀገሪቱ 97% የሚሆነውን አማኝ ህዝብ ያቀፈ ነውና ከዚህ አንጻር መጀመሪያ ማነሳለው ጥያቄ እርሶ የሚመሩት የሃይማኖት ጉባኤ ግጭቶች ሲከሰቱ መግለጫ ከመውጣት ባለፈ በተለይ ግጭቶች ከመከሰታቸው አስቀድሞ ምርምር የማድረግና የመከላከል ስራ ይሰራል?
አመሰግናለሁ። በዚህ የሃይማኖት ተቋማት በስፋት በሀገሪቱ ውስጥ ቢኖሩ እንደተባለው ግጭቶች እየተስተናገዱ ነው። በተለይ ኢትዮጵያ ውስጥ ከየትኛውም ዘመን ሰምተነውም አይተነውም በታሪክም ተጽፎም የማናገኘው አንዳንድ ብሔርን ማንነትን መሰረት ያደረጉ ግጭቶች እየተከሰቱ ናቸው። ሰው አመልክቶ ባልተወለደበት ወይንም ደግሞ ይሄንን ብሔር ዶም ብሎ ባልሆነበት ሁኔታ ላይ በማንነቱ እየተሸማቀቀ እየተፈናቀለ እየተገደለ ብዙ መከራም እያየ እንደሆነ የአደባባይ ምስጢራችን ነው። ዞሮ ዞሮ የተለያዩ ስራዎች ይሰራሉ። ለምሳሌ የሰላም ስብከቶች በየቤተ እምነቱ ይሰበካሉ፣ የአብሮነት ስብከቶች ይሰበካሉ። ይሄ ተቋም 10 አመታትን እንኳን አላስቆጠረም፣ ግን ከችግሮቹ የተወለደ ተቋም ነው። ይሄ ችግሮቹን ለመቅረፍ በጋራ የተቋቋመ ተቋም ነው። በጣም ለረጅም ጊዜ ፈጀ። መለያየት ላይ ተሰርቷል፣ አንድነት ላይ ሳይሆን አብሮነት ላይ ሳይሆን። የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ አብዛኛው ጊዜውን የሚያሳልፈው ግጭቶችን እንዳይከሰቱ ከማስተማር ጀምሮ እንደገናም ግጭቶቹ ደግሞ ሊከሰቱ ይችላሉ ብሎ ስጋት ካለው መግለጫ የሰላም ጥሪ በተደጋጋሚ ያወጣሉ። ለዚህ ማሳያ የሚሆነው ስናይ በቅርቡ የትግራይ እና በፌደራል መንግስት መካከል የተፈጠሩ ጥርሶች ነበሩ። እንደምታውቁ ወደ ድርድር፣ ወደ ንግግር፣ ወደ መግባባት፣ ወደ ጠረጴዛ እንዲመጣ ከሁለት አመት በላይ በትግራይና በአማራ ክልል መካከል፣ በትግራይና በፌደራል መንግስት መካከል፣ በኦሮሚያና በሶማሌ ክልል መካከል በተመሳሳይ እንደዚህ አይነት ስራዎች ኢትዮጵያ ሃይማኖት ተቋማት ጉባኤ ኢኒሼቲቭን ወስዶ ፌል ያደረጉበትን መንገድ እንዴት ወደዚህ ወደ ግጭት እንደገባ ለመግለጽ ሞክረናል። አሁን በቅርቡ ምርጫ ለፊታችን አለ እንደምታውቁና ከምርጫ በፊት ሁሉም የፖለቲካ ፓርቲዎች ወይንም የፖለቲካ አመራሮች ኢትዮጵያን ህዝብ ዳግም ወደ ግጭት፣ ወደ ብጥብጥ፣ ወደ ሰላም እጦት እንዳያስገቡ ሰላማዊ ምርጫ እንዲካሄድ፣ ግልጸኝነት ያለው ምርጫ እንዲካሄድ፣ ሁሉም ደግሞ ያንን የሚመጣውን ውጤት አምኖ ተቀብሎ ለኢትዮጵያ ህዝብ ሲል ወደ ግጭት እንዳይገባ ይህንን ቃል እንዲገቡ ለማድረግ ስራ እየሰራን ያለ ነው።
እንግዲህ ሶም እንደጠቀሱት ጉባኤው በራሱ በሀገሪቱ ውስጥ የሚታዩ የተለያዩ ወቅታዊ ችግሮች የወለዱት ጉባኤ ነውና አስቀድሞ ችግሮችን የሚመለከት ምርምር የሚያደርግ ተቋም ወይም ክፍል በእናንተ ስር ካለ አስቀድመን ተከላክለናቸዋል የምትሏቸው ችግሮች ነበሩ?
ከፍተኛ የሰላም ግንባታ ሴት መጽሐፍ ለምሳሌ በተለያዩ ቋንቋ ከሁሉም ቤተ እምነቶች በተውጣጡ ምሁራን በ2006 አሳትሟል። የሰላም ግንባታ ማኑዋል ማስተማሪያ መጽሐፍ ነው። የሰላም ሴት ግንባታ መጽሐፍ አንደኛ ይህንን መንገድ ሁሉም ከተከተለ የሰላም ሴት ግንባታውን ግጭቶቹ ሙሉ በሙሉ እንኳን ማስቆም ባንችልም እንቀንሳለን ብለን እናስ። ሁለተኛው እየተከተልን ያለነው መንገድ በትክክል በተደጋጋሚ ችግር የደረሰባቸውን ቦታ እንደ መነሻ ምንድን ናቸው፣ ሩት ኦፍ ኮዞቹ ምንድን ናቸው ማለት ሁሌ እሳት የማጥፋት ስራ ነው የምንሰራ የነበረው እና በደንብ ትክክል በተጠና መልኩ ይህንን ነገር ጥናት ጀምረናል። ለምሳሌ እንደነ በምዕራብ አርሲ በሻሸመኔ ዙሪያ እና ኮፈሌ አካባቢ እና አሳሳ አካባቢ እነዚህን አካባቢ ፖለቲካ ነው ወይስ ሁሉ ጊዜ ሽፋን እየተሰጠው በትክክል ችግሮቻቸው ምንድን ነው ብለን ለሚመለከተው ባለድርሻ አካል ለማቅረብ ጥናት ጀምረናል። አሁን ምዕራብ አርሲ ብቻ አይደለም፣ እንደነ ጉራ ፈርዳ አካባቢ እንደ አሁንም መተከል አጋጣሚ ሆኖ ጥሩ ሰዓት ነው ዛሬ ደወልሽ፣ ነገ ጠዋት እኔ ወደ መተከል ዙሪያ ሄዳለሁ እዛ ወደ 200 ከአራት ዞኖች የተጣጡ በዚህ ጉዳይ ላይ ውይይት አለ። ይሄ እንግዲህ ውይይቶቹ ምንድነው? አንዳንድ ጊዜ ለመንግስት አካላት ለጸጥታ አካላት ማይናገሩ ግን እኛን አምነው ለሃይማኖት ተቋማት አምነው የሚናገሩ ጉዳዮች ይኖራሉ።
እንግዲህ ግጭቶቹ ባሉባቸው የተለያዩ ሀገሮች አሁን እንደጠቀሱት በቤንሻንጉል፣ በኦሮሚያ፣ በኮንሶ፣ በትግራይ ያለውም የሰባይ ቀውስ ዙሪያ በተመለከተ በየቦታው በመንቀሳቀስ እየሰራቻቸው ያሉ ስራዎች ምንድናቸው?
እንዳልኩሽ እነዚህ አሁን ኦሬዲ የተጠቀሱ ቦታዎች እንዳልኩሽ ግጭቶች አብጠው የፈነዱ ቦታዎች ናቸው። ምናልባት ያልፈነዱ ቦታዎች በየቦታው ግን ያበጡ አንዳንድ መሰል ምልክቶች የሚታዩባቸው ቦታዎችም አሉ። ይፈነዳሉ ነገር ብለን የምንጠብቃቸው ቦታዎችም አሉ። አሁን ትግራይ ኦሬዲ ፈንድቶ ምን ብሎ አብቅቷውን ግን አገራዊ ሰላም እዛ አካባቢ ክልላዊ ሰላም እንዲመጣ ብዙ ችግሮች ተከስተዋል። የተለያዩ ጉዳቶች ደርሰዋል። ሰው እዛ አሁን የሚፈልገው ትልቁ ዳቦ ነው የመጀመሪያው። ከዛም ሰላም ነው። ከዛም ደግሞ ወደ ነበረበት አብሮነት ለመመለስ ከእምነት አባቶች ይጠብቃሉና የእምነት ተቋማቱን አባቶችን ይዘን ወደ ትግራይ ክልል ከ10 ቀን ባልበለጠ ጊዜያት ውስጥ ወደ ትግራይ ክልል እንሄዳለን በተመሳሳይ። ሁለተኛ በዚህ ወደ ቤንሻንጉል አሁንም ሁለተኛ ዙር ነው የሄድነው። የገና ዋዜማም እነ ተቀዳሚ ሙፍቲ ፓትርያርኩን ተወካይ እነ ካርዲናል ተወካይ ሎሎችም ጨምረን ቤንሻንጉል ነበር አሶሳ አካባቢ ነው የሄድነው። በራሁን ግን ህዝቡ በጋራ በአንድ ጅምላ መቃብር ነው የተቀበረው። እንደ ስርዓታቸው ጸሎተ ፍትሐትን ለማድረግ ከአንድ ሳምንት በኋላ እዛ አካባቢ እንደዛ አይነት ስራ አለ። በኮንሶ አካባቢ በቅርቡ እዛው እያወያየን ነበረ ከአንድ ከአስር ቀን በፊት። አንዳንድ ቦታዎቹ ሰላማዊ ሁኔታዎች ተፈጥረዋል፣ ግን ስጋቶች እዚህ ከማንነት ከመወሰን ጋር ተያይዞ ህዝቡን ወቀሱ ቀውስ ውስጥ እየከተቱ ያሉና አሁንም ድጋሚ ቀነ ቀጠሮ ይዘናል። እዛ አካባቢ ጉራ ፈርዳን በተመሳሳይ እንደዛው አሁንም ጋፕ ያለ ይመስላል። በወታደራዊ ያለው ሁሉ ሰላም ወርዷል ማለት አይቻለም። እውነት ለመናገር ሰላም ነው። ከዚህ በኋላ ስጋት የለብኝም ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀንስ የሆነው ዋስ የሆነው ነው። ስለዚህ እሱም ነገር ነው እኛ ማምጣት የምንፈልገው። ትግራይ ክልል አሁን ወደ 6 ዞን ዋና ዋና ከተማዎች ለማወያየት በመቀጣይ የካቲት ወር ላይ ፕሮግራም ይዘናል። አዲግራት ላይ፣ አክሱም ላይ፣ ሽሬ ላይ፣ አድዋና ማይጨው ላይ መጨረሻም መቀሌ ላይ ለማድረግ የሰላም ስራ በአብሮነት ስራ በደንብ ለመስራት እየተንቀሳቀሰ ነው ያለው።
አድማጮች፣ ከሊቀቱ ጎሃን ቀሲስታ ጋር የታደለ ጋር የተደረገው ቆይታ አላበቃም። ከወራት በኋላ በኢትዮጵያ የሚደረገውን ምርጫ ጨምሮ በሌሎች በርካታ ጉዳዮች ዙሪያ የሃይማኖት ተቋማት ጉባኤ የሚሰራቸውን ስራዎች ያካተተው ሁለተኛው ክፍል በነገው ዕለት ይቀርባል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንትና በአዲስ አበባ መስተዳደር ያቀረበው የህገ ወጥ የመሬት ወረራና ያለ አግባብ የተያዙ ቤቶችን የሚያሳይ የጥናት ውጤት ኢዜማ ከዚህ ቀደም ያካሄደውን ጥናት ያረጋገጠ ነው ሲል ገልጿል። የአዲስ አበባ መስተዳደር የኢዜማ ጥናት ያተኮረው ከለውጡ ወዲህ ላይ ሲሆን የህገ ወጥ ወረራው ከ1997 ጀምሮ ጠንከር ባለ መልኩ የተካሄደ ነው ብሏል። የአዲስ አበባ መስተዳድር በመግለጫው እንደገለጸው ኢዜማ የመሬት ወረራ ላይ በጥናት አገኘው ያለው ውጤት 1/3 ትክክል ነው። ፀሐይ ዳምጠው ዝርዝር ዘገባ አላት።
የአዲስ አበባ ከተማ አስተዳደር በህገ ወጥ መንገድ ቤቶችን መያዝን ጨምሮ ተፈጸሙ ባላቸው ህገ ወጥ ድርጊቶች ከ1997 እስከ 2012 ዓ.ም ድረስ ባለው ጊዜ ውስጥ በህገ ወጥ መንገድ ከ1338 ሄክታር መሬት በላይ ተወረዋል ሲል ገልጿል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በበኩሉ በከተማው ከለውጥ ወዲህ ላለፉት 2 አመታት ከ213000 ካሬ ሜትር ቦታ በህገወጥ መንገድ መያዙን በጥናት አረጋግጫለሁ በማለት ይፋ ማድረጉ ይታወሳል። የኢዜማ ፓርቲ ቃል አቀባይ አቶ ናትናኤል ፈለቀ ለአሜሪካ ድምጽ እንደገለጹት በከተማ አስተዳደር የተጠናው ጥናት ተገቢ ነው ይላሉ።
የትላንትናውን መግለጫ ክብር ምክትል ከንቲባ የሰጡትን አዳምጠነዋል። በአጠቃላይ እኛ በከተማ ውስጥ ከመኖሪያ ቤት አቅርቦት ጋርና ከመሬት ጋር በጥናታችን ያገኘነውን ውጤት የሚያረጋግጥ እንደውም እኛም ከሰራ ነው እና ከደረስንበት በባሰ መልኩ ችግሩ ስር የሰደደ መሆኑን የሚያሳይ በጣም ብዙ መሬት እና በጣም ብዙ መኖሪያ ቤት ያለ አግባብ ከህግ ውጪ ሲተላለፍ እና ሲወረር እንደነበረ ያረጋገጠ መግለጫ ሆኖ ነው ያገኘው። ይህንን ጥናት ስናጠና የእኛ በሁለት ዓመት መገደብ የደረሱን ጥቆማዎች የችግሩ አሳሳቢነት በጣም ከመጨመሩ ጋር ተያይዞ እና ደግሞ የእኛም አቅም ውስንነት ያለበት ሆኖ ነው እንጂ ችግሩ እንዳለ የኛም ጥናት እነሱ በኋላም እንግዲህ አጥንተን ደረስንበት ያሉት ያረጋግጠው ነው።
የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ትናንትና የጥናቱ ውጤት ላይ በሰጡት መግለጫ ኢዜማ በጥናቱ በህገወጥ መንገድ ወረራ የተፈጸመበት ካለው መሬት ውስጥ የተወሰነ መሬት በአዲስ አበባ ውሃና ፍሳሽ የተያዘ መሬት ነው። ነገር ግን ኢዜማ መግለጫውን ሲያወጣ ከተማ አስተዳደሩ በጥናት ላይ ነበር ብሏል።
ኢዜማ ባለፈው አንድ ጥናት አካሂዶ ወደ 200 እንደዚህ የሚሆን ሄክታር መሬት በህገወጥ መንገድ ታጥሯል ብሏል። ግን ኢዜማ መግለጫውን ሲያወጣ እኛ ጥናት ውስጥ ነው ያለን ነግረናቸዋል። እነሱም በአካል ተገናኝተን ከዛ በፊት የፓርቲውን መግለጫ መለስ ብላችሁ የብልጽግና ፓርቲ ነሐሴ ላይ መግለጫ አውጥቷል። ፓርቲ ጥናት ይደረግ የአመራር ለውጥም በፍጥነት ተደርጎ አሁን አዲስ አበባን እየመራ ላለው አመራር የተሰጠን የስራ አቅጣጫ በዚህ ዘንድ የሚነሳውን የአሰራር ብልሽት ማስተካከል ነው። ነገር ግን ኢዜማም ይሁን ሌላም ይሁን ግብአት ካመጣ እሰየው ብለን እንደ ግብአት እንጠቀማለን። የጋራ ሀብታችን ነው። ስለዚህ የኢዜማን እንደ ግብአት ወስደ ነው ስናየው 2/3 የአዲስ አበባ ከተማ ውሃና ፍሳሽ ንብረት ለጊዜው ግንባታ በማካሄድ የያዛቸው ቦታዎች እንጂ ሌሎች ሰዎች ያጠሩት አይደለም። 1/3 የሚሆነው ግን በትክክል የተወረረ የታጠረ መሆኑን አይተናል። እነሱ ካመጡት
ኢዜማ ጥናቱን ማካሄድ በጀመረበት ወቅት ለከተማ መስተዳደሩ ጥሪ አቅርቦ ነበር ይላሉ አቶ ናትናኤል።
መጀመሪያ ምንድነው ብለን ሰኔ 12 አካባቢ ነው ጥናቱን የጀመርነው። ምን ብለናቸው ነበር? እንደዚህ አይነት ጥናት እያጠና ነውና እንደዚህ ግብአት እንፈልጋለን ከናንተ ብለን ጠይቀናቸው ነበር። የዛኔ የከተማው አስተዳደር ራሱ የመሬት ልማት ኤጀንሲ የቤቶች አስተዳደሩ ለኛ ጥያቄ መልስ ለመስጠት ፈቃደኛ ነበሩ። ከዛ በኋላ ላይ እንደገና መልሶ ደግሞ ጥናታችንን አጠናቀቀን ለህዝብ ይፋ ከማድረጋችን በፊት ጥናታችን ያገኘነው ግኝት ይሄ ነው፣ እኛ በጥናታችን ብቻ ግማሽ ብቻ እንዳይሆን የተሟላ ሪፖርት እንድናቀርብ ከሁሉም ወገን የሸፈነ እንዲሆን የእናንተ ምላሽ ስጡን ብለን ለሶስቱ አካላት ድጋሚ ደብዳቤ አስገብተን ነበር፣ ለመሬት ልማት፣ ለቤቶችና ለከተማ አስተዳደሩ። ለዛም ምላሽ ለመስጠት ፈቃደኛ አልሆኑ።
እንደ ከተማ አስተዳደሩ ገለጻ 66 መንደሮች ከ200,000 በላይ ሰዎች የሚኖሩበት በህገወጥ መንገድ ተመስርቶ እንዳለና በቤት እምነቶች ስም በህገወጥ መንገድ መሬት መያዙም ተገልጿል። የከተማው ምክትል ከንቲባ በዚህ ዙሪያ የተወሰደውን እርምጃ እንዲገልጿል።
16 አመት በላይ ሰፈው የቆዩትን ሰዎች ለ20 አመታት የኖሩትን ሰዎች አሁን ተነስተን ይሄ መሬት ህገወጥ ነውና ይፍረስ ማለት ተገቢ ነው ብለን አላየነው። ተጨማሪ ጥናቶችን አድርገን ለማህበረሰቡ የተለየ መፍትሄ ማድረግ እንዳለብን፣ ህገወጥነት ግን እንደ ህገወጥነት ታይቶ እየተስተካከለ ካልሄደ በስተቀር ረጅም ጊዜ ቆይቷል፣ ምን ይደረግ እየተባለ የሚቀጥል ከሆነ ሊያጠፋን እንደሚችል ከህብረተሰቡ ጋራ ትምምን ፈጥሮ ለወደፊቱ ለእንደዚህ አይነት በማያጋለጥ መንገድ ማስቆም ይገባናል የሚል ነው። ይሄ 1000 ሄክታር እሱን አያካትትም ማለት ነው። ቤተ እምነቶች በብዙ መንገድ በተለያየ ቦታ ላይ ተገንብተው አግኝተናቸው ቤተ እምነቶች መከላከል ያስፈልግ ነበር ሳይገነቡ። አንዴ ከተገነቡ በኋላ ግን ራሳቸው ቤተ እምነቶቹ ኃላፊነቱን መውሰድ እንዳለባቸው ተማምነናል። ራሳቸው ኃላፊነቱን ወስደው ማፍረስ እንዳለባቸውና ለአምልኮ እጥረት ገጥሟቸው ከሆነ ከተማ አስተዳደሩ የተቸገሩበት ቦታ ላይ በህጋዊ መንገድ እንዲያስተናግዳቸው እሱን በተመለከተ እነሱ በወሰዱት ኃላፊነት መሰረት ማስተካከያ ሲያደርጉ የምንገልጸው ይሆናል ማለት ነው።
የኢዜማ ቃል አቀባይ አቶ ናትናኤል የመንደር ምስረታና በህገ ወጥ መንገድ በቤተ እምነት ስም የተያዙ መሬትን በተመለከተ ፓርቲያቸው በጥናት እንዳላካተተ ገልጿል።
የኛ ጥናት ውስጥ በአጋጣሚ ሆኖ ከቤተ እምነቶች ጋር የተያዘ ጥናት የተያዘ ቦታ አልነበረም። እኛ ጋር የነበረው ቦታ ግሪን ኤሪያ፣ ጤና ጥበቃ፣ ጤና ጣቢያ ሊሰራበት የነበረ እንዲሁም ደግሞ የመንግስት የመሬት ባንክ ውስጥ የነበረ መሬት የተወረረበት በግለሰቦች የተወረረበት እንዳካተተው
ኢዜማ የከተማ አስተዳደሩ በጥናቱ ውጤት መሰረት ህገ ወጥ ተግባር ላይ የተሳተፉትን አካላት ወደ ህግ እንዲያቀርብ ስል ጠይቋል። የከተማ አስተዳደሩ በኩሉ ህገ ወጥ ስራውን የፈጸሙ ግለሰቦች በህግ እንዲጠየቁ ወደ ፌደራል ጠቅላይ አቃቤ ህግና ለፌደራል ፖሊስ ለምርመራ ጉዳዩን ማስተላለፉን ገልጿል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ወደ ትግራይ ክልል ከትላንት ከሰዓት ጀምሮ የተቋረጠ የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ አስታውቀዋል። ችግሩ የተከሰተው በማስተላለፊያ መስመር መቋረጥ ምክንያት መሆኑን የገለጹት ዋና ስራ አስኪያጇ በምን ሁኔታ እንደተፈጠረም እየተጠና መሆኑን አመልክተዋል። ከጦርነቱ በኋላ የተጠገነው የክልሉ የቴሌኮም መሰረተ ልማት በሙሉ አቅሙ በሚሰራበት ደረጃ ላይ አለመድረሱን ግን ጠቁመዋል። እስክንድር ፍሬው ዝርዝር ዘገባውን አድርሶናል።
ጦርነቱ ከተጀመረበት ጥቅምት 24 አንስቶ በመላው ትግራይ ተቋርጦ የነበረው የስልክ አገልግሎት በተወሰኑ አካባቢዎች እንደገና ይቀጥለው ባለፈው ታህሳስ ወር የመጀመሪያ ቀናት ነበር። እነሆ ከትናንት ከሰዓት በኋላ እስከ ዛሬ ከሰዓት በኋላ ደግሞ እንደገና ተቋርጦ ቆይቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምጽ እንዳብራሩት ይሄኛው ግን በ24 ሰዓታት ውስጥ ተጠግኖ አገልግሎቱ እንደገና ተጀምሯል።
አሁን ሙሉ ለሙሉ አገልግሎት ሁሉም ጀምሯል። ከዚህ በቀደም አስነስተናቸው የነበሩ ጥገና ተጠናቆ አገልግሎት መስጠት የጀመሩ ቦታዎች ተጠቅላላ ትላንትና በገጠመን የፋይበር መቆራረጥ ምክንያት ተቋርጦ የነበረው አሁን ጥገናው አልቋል። ቀደም ብሎ ኢመርጀንሲ የምንለው ወይም ሚኒያ ሪስቶሬሽን የምንለው ማለት ነው በማይክሮዌቭ በተወሰነ ደረጃ ማስጀመር ችለን ነበር። በተጓዳኝ ደግሞ የተቋረጠውን ፋይበር ጥገናም ያደርገው ፊም አጠናቋል አሁን። ስለዚህ አሁን የኢመርጀንሲው ዋናው እየሰሩ ስለሆነ ሁሉም አገልግሎት ጀምሯል ማለት ነው።
ዋና ስራ አስፈጻሚዋ አከለው እንዳብራሩት ትናንት የተከሰተው የስልክ አገልግሎት መቋረጥ ምክንያት የመቀሌውን ዋነኛ ጣቢያ ከሌሎች ጣቢያዎች ጋር የሚያገናኘው መስመር መቆረጡ ነው። በክልሉ ያለውንና በጦርነቱ ምክንያት ጉዳት የደረሰበትን የቴሌኮም መሰረተ ልማት የመጠገኑ ስራ አሁንም አለመጠናቀቁንም ዋና ስራ አስፈጻሚዋ አስተውሰዋል። ከታህሳስ 3 ቀን ጀምሮ አገልግሎት መስጠት የተጀመረው በሙሉ አቅም እንዳልሆነ አመልክተዋል። እስታቸው እንዳሉት አሁን ያለው አገልግሎት የመጠባበቂያ አገልግሎት መስጫ እንኳን በሌለበት ሁኔታ እየተሰጠ ያለ ነው።
ቋረጠው በነገራችን ላይ በየአካባቢው በተለያየ ምክንያት ኮንስትራክሽን ኢንቴንሽናል ሳምታይምስ ናቹራል ይቋረጣል። ነገር ግን
በግንባታ አንዳንዴ ሆን ተብሎ እና በተፈጥሯዊ ሁኔታ ይቋረጣል። ከዚህ ቤት
ይቋረጣል። ነገር ግን አዘረጋጉ ቀደም ወርኪንጉ ሲቋረጥ ወደ ፕሮቴክሽኑ ስለሚሄድ ደንበኞቻችን እናንተ ፊል ሳታደርጉት አገልግሎቱን እንሰጣለን ማለት ነው። ይቀጥላል እንደዚህ አይነት ወዲያው መቋረጡን አሁን በየቀኑ አለ። እንግዲህ በሀገሪቱ በተለያየ ሙሉ ነው እንግዲህ ትራንስሚሽን ላይ ያለ ይቋረጣል።
ነገር ግን ዋናው ማስተላለፊያ ሲቋረጥ ወደ ሁለተኛው ይሄዳል።
ፕሮቴክሽን ራሱ ከተቋረጠ ሪስቶሬሽን አለ፣ ወደ ሪስቶሬሽን ይሄዳል።
ወደ ሶስተኛው
ወደ ሪጅላይትን በተከሰተው ክራይሲስ እነዚህ አቅሞች ወደ ነበሩበት ወደ ሙሉ ካፓሲቲያቸው ሁሉም አልተመለሱ። ስለዚህ እዚህ ቦታ ላይ ሆነ የተቋረጠው ትላንት ገጠመን የምንለው ፋይበር ካት ወደ ፕሮቴክሽን ይሄድ ነበረበት፣ ግን ፕሮቴክሽኑ ገና ተጠግኖ ያላለቀለት ስለሆነ ወጣ ማለት ነው ሙሉ ለሙሉ።
የማስተላለፊያ መስመሮች ወይም የፋይበር መስመሮች በተፈጥሮ በግንባታ ምክንያት እንደዚሁም ሆን ተብሎ በሚሰነዘር ጥቃት ሊቆረጡ እንደሚችሉ ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። የትናንትናው የፋይበር መቆረጥ ምክንያት ምን እንደሆነ ግን ገና ከድምዳሜ ላይ አለመደረሱን የጠቆሙት በትግራይ ክልል ያሉ ዋነኛ የቴሌኮም አገልግሎት መስጫ ጣቢያዎቻቸው በመቀሌና በሽሬ የሚገኙት መሆናቸውን ዋና ስራ አስፈጻሚዋ ተናግረዋል። እስካሁን ያውን ባልተሟላቅም አገልግሎት እየሰጠ ያለው የመቀሌው ብቻ መሆኑንም ለጠቆሙት የሽሬውን የመጠገኑ ሂደት ምን ደረጃ ላይ እንደሚገኝ ግን አብራርተዋል።
ሽሬን ለመጠገን ወደ መቀሌ ወደ አብያብ ያለው መስመር በኦክሲደብሊው ላይን ከፍተኛ ጉዳት ነው የደረሰበት የነበረውና ረጅም ጊዜ ጉዳት መድረሱ ብቻ ሳይሆን ኦክሲደብሊው እንደሌሎቹ ቃ ስፔር ፓርት የሚይዘው አይነት አይደለም። በጣም ሬርሊ ጉዳት የሚደርስበት ነው። ከኤሌክትሪክ ፓወር ከኛ ቲም ጋር በመሆን 98 ኪሎ ሜትሩን ጠግነውታል። አሁን ከአብያብ ወደ ሽሬ ያለውን ደግሞ የሰራነን ያለ ነው ማለት ነው። ይሄ ከተደረገ ነው የሽሬ ኮር ሳይት መነሳት የሚችለው። ስለዚህ እሱ በጣም ወሳኝ ነው። በዚህ መሀል ግን አማራጮችን ደግሞ እየተጠቀምና ያለ ነው ማለት ነው። ይሄ ማለት አክሱም እና ሌሎቹንም ለማስነሳት የሽሬ ኮር ሳይት መነሳት ያስፈልገናል ማለት ነው። ስለዚህ ትራንስሚሽን ላይናችን ወይም ደግሞ ባክቦን ኔትወርክ ልንለው እንችላለን ኮር ሳይቶችን እና እነዚህ ቢቴሶቻችን ሁሉ የሚያገናኝ ነው። በመሬት እንሄዳለን ደግሞ ኦክሲ ደግሞ በተወሰኑ ዴታዎች ላይ እንጠቀማለን። የእነዚህ ጥገና ሙሉ ለሙሉ አለመጠናቀቁ ሪሊያብል የሆነ ሰርቪስ ለመስጠት አስቸጋሪ ያደርገዋል።
አስተማማኝ የሆነ አገልግሎት ለመስጠት
ወርኪንግ ፕሮቴክሽን የምንላቸው ስለማይኖሩ የተጠገነው ወቅት ሲቆረጥ አሁንም እናንተን ፊል ታደርጉታላችሁ ማለት ነው። ቀደም ብሎ ግን እንደሱ አይደለም የነበረው። ስለዚህ በምን ያህል ፍጥነት በኖርዝ ሪጅን ያለው ቴሌኮም አገልግሎት ይመለሳል የሚለውን ጥያቄ ማብራሪያም ትሰጥ ተወሰነ ረዝም ያለ ጊዜ ሊፈጅብን ይችላል ስል አስተማማኝነትን የጠበቀ አገልግሎት ወደ ነበረበት ለመመለስ ብዙ አቅርቦቶች አሁን ይጠይቃል። ታዲያ ሰባን በርካታ ሪሶርሶችን የጎደሉትን ለማሟላት እየላክነን ያለ ነው።
ይሄም ሆኖ በትግራይ ክልል የነበረውን አገልግሎት ሙሉ በሙሉ ለማስጀመር የሚደረገው ጥረት ተጠናክሮ መቀጠሉን ዋና ስራ አስፈጻሚዋ ገልጸዋል።
አሁን እኛ ጥሩ እየሄደልን ነው። ጥሩ ጥገና እያደረግን ነው። ለምሳሌ እንደ መቀሌ፣ እንደ አዲግራት፣ እንቆ፣ ነጋሽ እነዚህ አካባቢ ላይ እና ደጋሙስ ቢጊኒንግ ኦፍ ዘ ዊክ አስነስተን ነው የነበረው። ከሁለት ቀን በፊት አዲግራት እና ደጋሙስ ላይ ባንኩንም ማስጀመር ችለናል። እሱ በጣም ጥሩ የሚባል ፕሮግረስ ነው የነበረው።
በአጠቃላይ አንደኛ በሙሉ አቅሙ እንዲሰራ ማድረግ የምትችሉት መቼ ነው? አሁን በጀመሩት አካባቢዎች ማለት ነው፣ አሁን አገልግሎቱ ባለባቸው። ሁለተኛው ደግሞ በአጠቃላይ በኖርዘርን ሪጅን ያሉት ወይም የሰሜን ቀጠና አገልግሎታችሁ በትግራይ ክልል ሙሉ በሙሉ የሚጀመረው መቼ ነው? ግምታዊ ሰሌዳ ካላችሁ።
እስክንድርን ለመለስ በጣም አስቸጋሪ ነው የሚሆነው። የአንዳንድ የጎደሉ ቀዎች ከሌላ ቦታ ማሟላት የምንችላቸው እያነሳን ማሟላት የምንችላቸው ሲሆኑ፣ አንዳንዶቹን ግን በአጭር ጊዜም ለማሟላት አስቸጋሪ ነው የሚሆኑት እና የጊዜ ሰሌዳ አስቀምጠን ደንበኞቻችን ለምሳሌ በሳምንት ውስጥ እንጨርሳለን ብለን ባንጨርስ ዲስአፖይንት ነው የምናደርጋቸው እና ዲስአፖይንት ከምናደርግ እኛ ያለውንን አቅም ሁሉ አሟጠን ነው የተጠቀመን ያለ ነው። ሌሎች ቦታዎች ላይ ሪሶርስ እየወሰድን ያለ ነው። ሪሶርስ እንግዲህ ስንል የተለያዩ እቃዎች ናቸው እየጎደሉ ያሉት።
የተለያዩ ግብዓቶችን፣ አቅርቦቶችን እየወሰዳችሁ ነው?
አዎ፣ እንደምታውቀው ከሎካል ማርኬት ላይ የምንገዛው ነገር ወዲያው አይደለም። አንዳንዶች በስፔር ፓርት የምንይዛቸው እቃዎች ይሆናሉ። አንዳንዱ ደግሞ በስፔር ፓርት የሚያዝ ሳይሆን ዋና ካፓሲቲ ተብሎ ኢንቨስት የተደረገበት ወይም ደግሞ ተተከለ እቃ ይሆናል እና ከሌላ ቦታ እንደገና
አንዳንዱ ተለዋጭ እቃ ይኖረዋል፣ አንዳንዱ አይኖረውም ነው።
አይኖረውም እና ስለዚህ እንደሱ አይነት ስራዎች እየሰራንን ያለ ነው። በተቻለ ፍጥነት ግን አሁን የሚወጣ ፊልም አለ ደግሞ በሽሬ ሳይድ። ስለዚህ ይሄኛው ፊልም ደግሞ የሽሬን ኮርሳይ ሲያስነሳ የተሻለ አቅም መፍጠር እንችላለን።
የሽሬን ጣቢያ ማለት ነው። የሽሬን ጣቢያ አንዱ መቀሌ ነው፣ አንዱ የሽሬ ነው። ሁለቱ ናቸው ዋነኞቹ ትግራይ ውስጥ
ዋነኞቹ እነሱ ናቸው። እነሱን ካስነሳን ሌሎቹን ለማስነሳት ትልቅ እድል ይፈጥርልናል ማለት ነው። ስለዚህ በተጀመርነው ፍጥነት አሁንም እንቀጥላለን። ከዚህ በተጨማሪም ከሴኩሪቲ አካላት ጋርም አብረን ከደህንነት አካላት ጋር አብረን እየሰራ ነው። ለ24 ሰዓት መሰራት ይኖርበታል። ግን 24 ሰዓት ለመስራት ደግሞ የሚያመች ሁኔታ አይደለም በአንዳንድ ቦታዎች ያለው። ስለዚህ የሴኩሪቲ አፓራቶችን በአካል ተጠቅመን 24 ሰዓት ለመስራት እንግዲህ አሁን ከቢሮ ከኔም ደብዳቤ እያወጣን ያለ ነው እና እንደ አይነት ችግሮች ሲገጥሙን በሌሊትም ተዘዋውረን እንድንሰራ ይፈቀድልን ጭምር ማለት ነው እና አስፈላጊውን ስኮርት እንዲኖረ እሱን ስናደርግ ምናልባት የተሻለ ጥገና ለማከናወን እንችል ይሆናል ብለን እናስባለን።
ፍሬወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
እኔም አመሰግናለሁ። እስክንድር፣ መልካም ቀን።
በትግራይ ክልል ከትናንት ከሰዓት በኋላ ጀምሮ የተቋረጠው የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን ማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኤርትራ ለስልጠና የተላኩ የሶማሊያ ወታደሮች በምስጢር በኢትዮጵያ የትግራይ ክልል በተካሄደው ውጊያ እንዲሳተፉ ተደርጓል፣ ሞተዋልም መባሉን ተከትሎ የሶማሊያ ፕሬዚደንት መሐመድ አብዱላሂ ፈርማጆ በጉዳዩ ዙሪያ ማብራሪያ እንዲሰጡ በሀገራቸው ምክር ቤት አባላት ተጠይቀዋል። የሶማሊያው ፕሬዚደንት ጽህፈት ቤት እሱን አስተባብሏል። መሐመድ ካሂዩ በሞቅዲሾ ባጠናቀረው ዘገባ እንደገለጸው ሶማሊያውያን ወታደሮች በኢትዮጵያ ውጊያ ተሳትፈዋል። ከ370 በላይ ሞተዋል ያሉት አንድ የቀድሞ የሶማሊያ የብሔራዊ ደህንነት ምክትል ኃላፊና ወታደሮቹ ልጆቻችን ጠፍቶብናል ያሉ ወላጆች ናቸው። ሪፖርቱን ቆንጅታዬ ታቀርበዋለች።
ወደ ኤርትራ ለወታደራዊ ስልጠና ተልከው የነበሩ ልጆቻችን በሚስጥር በኢትዮጵያ ትግራይ ክልል ግጭት እንዲዋጉ ሳይላኩብን አልቀሩም ብለው እንደሚሰጉ ነው የወታደሮቹ ወላጆች የሚናገሩት። ልጆቻችን የት እንዳሉ ይንገሩን ብለው የሀገራቸውን ፕሬዚደንት መሐመድ አብዱላሂ ፈርማጁን ባለፈው አርብ ሞቃዲሾ ውስጥ ሰልፍ ወጥተው ጠይቀዋል። ማርያም አህመድ ልጄ ወደ ኤርትራ ከሄደ ከአመት በላይ ሆኖታል ብለዋል። እሳቸውም ሆኑ ሌሎች እናቶች ታዲያ ልጆቻቸው ወደ ኤርትራ ከሄዱ ወዲህ ድምጻቸውን ሰምተው እንደማያውቁ ነው የሚናገሩት።
ኢናን ሀይያልቲ አነገ መቀን 2019 ኢስተጋልክ ቢሽ ቶባናት ለባቲንኪ እዚው ነገተገ
ልጆቻችን ኤርትራ ከሄዱ ባለፈው ህዳር አመት አለፋቸው። ከዚያ ወዲህ ፈጽሞ አግኝተናቸው አናውቅም፣ ጠፍተውብናል ያሉት ማርያም አህመድ ምን ሆኖ ይሆን ብለን እንሰጋለንና አንበላም፣ አንጠጣም፣ እንቅልፍም አይወስደንም ብለዋል። የደረሱበትን በአስቸኳይ ይንገሩን ያሉት ማርያም ፕሬዝዳንቱ ጠቅላይ ሚኒስትሩና ሌሎችም የመንግስቱ ባለስልጣናት ልጆቻችን በህይወት ካሉ ሞተውም ከሆነ ቁርጡን ቶሎ ያሳውቁን ብለን እየጠየቅን ነው ብለዋል። የሶማሊያ ብሔራዊ ደህንነትና ጸጥታ ቢሮ ምክትል ስራ አስኪያጅ የነበሩት አብዲሳላም ዩሱፍ ወሊድ ከ370 በላይ የሶማሊያ ወታደሮች በትግራይ ውጊያ ላይ ተገድለዋል ብለው ሰሞኑን መናገራቸው የወታደሮቹን ቤተሰቦች ስጋት አባብሶታል። ጉሌድ በሶማሊያ የዜና ማሰራጫ ላይ ወጥተው ባሰሙት ወንጀላ ያቀረቡት ቀጥተኛ ማስረጃ የለም። ለጥቱም የሶማሊያም የኢትዮጵያ መንግስታት በትግራይው ግጭት የሶማሊያ ወታደሮች አልተሳተፉም ብለው ክሱን አስተባብለዋል። የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ወንጀላውን መሰረተ ቢስ ብለውታል።
አሁን ሀልከን ደረዛን ከአደይነና ወራርከ ኩትሩ ኩቴንታ ተደማውርካ እንላየልካ እንግዲህ የሲያሰት የከናስጋ
አብራሩ ተብለን እየተጠየቅን ያለ ነው መሰረተ ቢስ ወንጀላ ነው። ኤርትራ ውስጥ ለወታደራዊ ስልጠና የተላኩ ወታደሮች በትግራይ የውጊያ ግንባር ተሰልፈው ተዋግተዋል የሚለው በፖለቲካ የተነሳሳ ክስ ነው ያሉት የሶማሊያ የማስታወቂያ ሚኒስትሩ በትግራይ ወታደራዊ እርምጃ ለጦር ኃይላችን ድጋፍ የሚሰጡ ወታደሮች ላኩልን ብላ ኢትዮጵያ ፈጽሞ አልጠየቀችንም ብለዋል። ያም ሆኖ የሶማሊያ ምክር ቤታዊ ኮሚቴ ፕሬዝዳንት አብዱላሂ ፈርማጆ ወደ ኤርትራ የተላኩት ወታደሮች የት እንዳሉ ማብራሪያ እንዲሰጡ ጠይቋቸዋል። ጉዳዩን የሚያጣራ ቡድን ወደ አስመራ እንዲልኩም የምክር ቤቱ የውጭ ጉዳዮችና የመከላከያ ኮሚቴው ፕሬዝዳንቱን አሳስቧቸዋል። ኤርትራ ያሉት ወታደሮች ከቤተሰቦቻቸው ሊገናኙ ያልቻሉበት ምክንያት ሊኖር እንደሚችል የሚናገሩ አንዳንድ የሶማሊያ የምክር ቤት አባላትም አሉ። አንዱ የፓርላማው የመከላከያ ኮሚቴ አባል የሆኑት ዳሂር አሚን ጄሶ ናቸው እንዲህ ይላሉ።
ፍሮንቲ ዊሊሽ ተወበርክ ያዶ ኡብላሚ ሲዳ አን ኦባይ ሀልሰን ይሆጋ ጋር ጀራጀራ ጋር ልህ ብሎድ መቀናጀራ
ኤርትራ ውስጥ ለአዲሶቹ መልመል ወታደሮች የሚሰጠው ስልጠና በኮሮና ቫይረስ ወረርሽኙ ምክንያት ተቋርጦ እንደገና መቀጠሉን አስታውሰው ያለምንም ግንኙነት እዚያው ለረጅም ጊዜ የቆዩበት በዚያ ምክንያት ሊሆን ይችላል ያሉት የምክር ቤት አባሉ ወታደሮቹ ሀገራቸውን ለመጠበቅ በበለጠ ጀግንነት ዝግጁ ሆነው ተመልሰው ከቤተሰቦቻቸው ጋር እንደሚቀላቀሉ ተስፋ እናደርጋለን ሲሉ ተደምጠዋል። ፕሬዚደንት አብዱላሂ ፈርማጆ በወታደሮቹ ወላጆች በተጠየቁት መሰረት ወታደሮቹ የት እንዳሉ ማብራሪያ ይሰጡም እንደሆን ወይም ደግሞ ቤተሰቦቻቸው እንዲረጋጉ እንዲያነጋግሯቸው ሊደረግ እቅድ ተይዞ እንደሆነ ግን ለጊዜው የታወቀ ነገር የለም።
የዩናይትድ ስቴትስ የተወካዮች ምክር ቤት በትናንትናው ዕለት ፕሬዝዳንት ጆ ባይደን የአሜሪካ ውጭ ጉዳይ ሚኒስቴሩን እንዲመሩ ያጯቸውን አንቶኒ ብሊንከን ሹመት አጽድቋል። የአሜሪካ ድምጽ የምክር ቤቱ ዘጋቢ ካትሪን ጊብሰን እንደዘገበችው የሀገሪቱ ቁንጮ ዲፕሎማት ሆነው የተሰየሙት ብሊንከን በርካታ ዓለም አቀፋዊ ተግዳሮቶች ይገጥሟቸዋል። ዝርዝር ዘገባውን ደረጀ ደስታ ያቀርበዋል።
አንቶኒ ብሊንከን አሁን የአገሪቱ 71ኛ የውጭ ጉዳይ ሚኒስትር ሆነው ተሹመዋል።
The nays are 22. The nomination is confirmed.
አሜሪካ ተቀደም የሚለው የትራምፕ አስተዳደር የውጭ ግንኙነት ፖሊሲ አቅጣጫ መቀየሩ በተነገረበት ሁኔታ ውስጥ የዩናይትድ ስቴትስ እንደራሴዎች ምክር ቤት የብሊንከንን ሹመት 78-22 በሆነ ድምጽ አጽድቆላቸዋል። ብሊንከን በተለይ ከዲሞክራቶቹ የምክር ቤት አባላት ብዙ ድጋፍ ተችሯቸዋል። የእንደራሴዎቹ ምክር ቤት መሪ ሻክ ሹመር እንዲህ ብለዋል።
Mr. Blinken is just the right person to rebuild and reassert America's national security prerogatives on the global stage and reestablish the first instrument of American power, diplomacy.
Blinken ባለም አቀፍ ደረጃ የአሜሪካን ብሔራዊ ደህንነት እንደገና ለመገንባትና ለማረጋጋት የአሜሪካ ቀዳሚ ጉልበት የሆነውን ዲፕሎማሲ እንደገና ለመመስረት ትክክለኛ ሰው ናቸው።
ብሊንከን በውጭ ጉዳይ ፖሊሲ ረገድ በምክር ቤቱም ሆነ በፕሬዝዳንት ኦባማ አስተዳደር እንደ ምክትል ውጭ ጉዳይ ሚኒስትር ሆነው ለአስርት ዓመታት ያገለገሉበት የሥራ ልምድ አላቸው። ይህን የሥራ ልምድ ግን አንዳንዶቹ የሪፐብሊካን አባላት አሜሪካ ያንኑ የተለመደውን የውጭ ጉዳይ ፖሊሲ ብቻ ይዛ እንድትጓዝ የሚያደርግ ነው በማለት ይተቻሉ። በምክር ቤቱ የሪፐብሊካን አባል ራንድ ፖል ከነዚህ አንዱ ናቸው።
Mr. Blinken has been a full-throated advocate of military intervention in the Middle East for 20 years.
ብሊንከን ላለፉት 20 አመታት የዘለቀውን በመካከለኛው ምስራቅ የሚካሄደውን ወታደራዊ ጣልቃ ገብነት ሲደግፉ የነበሩ ናቸው። አዲስ ፖሊሲ ይመጣልናል ብለን እንንጠብቅ ከሆነ ራሳችንን ነው የምናሞኘው የነበረው ነው የሚቀጥለው።
የብሊንከንን ሹመት የደገፉት ሌላኛው ሪፐብሊካን የምክር ቤት አባል ጂም ሪስች ብሊንከን በኢራኑ የኒኩለር ስምምነት ላይ ያላቸውን አቋም ግን እንደሚቃወሙ አስታውቀዋል።
The JCPOA was a colossal failure and a real blunder for American policy overseas.
ከኢራን ጋር የተደረገው ዓለም አቀፍ የኒኩሌር ስምምነት መርሃ ግብር ለአሜሪካ ትልቅ ውድቀትና የውጭ ፖሊሲውንም ያበላሸ ነው። ከብሊንከን ጋር ስንነጋገር ይህንን አመለካከት አይጋሩም። በነገሩ አሁንም ከፕሬዝዳንቱ ጋር ያንኑ ቀውስ ተሸክመው በመስራት ወደዚያው ወደ ነበረው ስምምነት ይመልሱናል።
ብሊንከን ባለፈው ሳምንት ለምክር ቤቱ አባላት ሲናገሩ አገራቸው ከቻይና ጋር ያላት ግንኙነት ቅድሚያ የሚሰጡት ጉዳይ መሆኑን አስታውቀዋል።
We have to start by approaching China from a position of strength, not weakness. And the good news is our ability to do that is largely within our control.
ቻይናን መቅረብ ያለብን ከጥንካሬያችን ተነስተን ነው ከድክመት አይደለም። መልካሙ ዜና ያንን የማድረግ አቅማችን በአብዛኛው በእኛ ቁጥጥር ስር ነው። አብረን ስንሰራ ጥንካሬያችን ነው። አጋሮቻችንን ማናናቅ የለብንም። የቻይናን ጉዳይ ስናስተናግድ የጥንካሬያችን ምንጭ የሚሆነው ይህ ትብብር ነው።
ተንታኞች እንደሚሉት ብሊንከን ታምሶ የነበረውን የአሜሪካ ውጭ ጉዳይ ሚኒስቴር እንደገና ማቋቋሙ ሌላው ፈተና እንደሚሆንባቸው ተናግረዋል። ከሴንተር ኦፍ አሜሪካን ፕሮግረስ ወይም የአሜሪካ ተራማጅ ማህበር ከሚባለው ማዕከል ብራያን ካቱሊስ እንዲህ ይላሉ።
After 4 years of Pompeo and Tillerson and Trump, I think morale is quite low. But then it's a longer standing problem.
ከአራት አመታቱ የፖምፒዮ ቴለርሰንና ትራምፕ አስተዳደር በኋላ የነበረው ሞራል እጅግ ቀዝቃዛ ነው። ይሁን እንጂ የዲፕሎማቲክ ቡድን አባላት የሚሰማቸው ስሜት የቆየ ነው። በአሜሪካ መከላከያ ሚኒስቴር ፔንታገንና በሰራዊቱ ዘንድ አሜሪካ የውጭ ዲፕሎማሲ በመወሰንም ሆነ ዓለም አቀፋዊ ጉዳዮችን በሚመለከት ረገድ ለረጅም ጊዜ ከኋላ እንዲቀሩ መደረጋቸው ይሰማቸዋል።
ያለምንም ችግር በምክር ቤቱ የቀረቡላቸውን ጥያቄዎች አልፈው ለስልጣን የበቁት ብሊንከን እነዚያ ፈተናዎች እንደሚጠብቋቸው ግን ተገምቷል። ዲሞክራቱ ሴኔተር ባብ ማንዴዝ እንዲህ ይላሉ።
He has thoughtful, willing, able to grapple with the most complex challenging issues facing our country and committed to engaging Congress. And he did so on both sides of the aisle.
አረቆ አስተዋይ ናቸው። አገራችንን የገጠማትን ውስብስብና ፈታኝ ፈተናዎችን ለመቋቋም እንዲሁም ኮንግረስን በማሳተፍ ይሰራሉ። ከሁለቱም ተቃራኒ ወገኖች ጋርም ያደረጉት እሱን ነው።
ብሊንከን ባለፈው ሳምንት ውስጥ ሹመታቸው ከጸደቀላቸው የፕሬዝዳንት ባይደን የካቢኔ አባላት ጋር አራተኛ ሰው ናቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ኢትዮጵያውያን በአሜሪካ ባለፈው ፕሮግራማችን የመጀመሪያው ክፍል እንዳቀረብነው በቅርቡ በጆርጂያ ክፍለ ግዛት የተደረገው የተወካዮች ምክር ቤት ምርጫ የመላው ዩናይትድ ስቴትስ ትኩረት ስቦ እንደነበረ ይታወቃል። የጆርጂያ ክፍለ ግዛት በምክር ቤት አባላት ብቻ ሳይሆን በፕሬዝዳንታዊው ምርጫም ፕሬዝዳንቱን ለድል ካበቁት ክፍለ ግዛቶች አንዷ መሆኗም ይታወቃል። በዚህ ምርጫ የዲሞክራቲክ ፓርቲ እጩዎች የሆኑት ራፋኤል ዎርኖክ እና ጆን ኦሴፍ የተባሉት አሸንፈዋል። ይህም ውጤት በሪፐብሊካውያን ፓርቲ ቁጥጥር ስር የነበረው ምክር ቤት ወደ ዲሞክራቶች የበላይነት እንዲዛወር አድርጓል። በእነዚህም ሁለት ምርጫዎች በተለይም በቅርቡ በተደረገው ወሳኙ የሕግ መወሰኛ ምክር ቤት አባላት ምርጫ በሺዎች የሚቆጠሩ ትውልደ ኢትዮጵያና ኤርትራውያን ከፍተኛ ተሳትፎ የነበራቸው መሆኑ ተመልክቷል። ከእነሱም መካከል ትውልደ ኢትዮጵያዋ ወይዘሮ ቤተልሔም ተመስገን ፌልሚንግ እና ትውልደ ትውልድ ኤርትራዋ ወይዘሪት ሀና ገብረስላሴን እንዲሁም ከአትላንታ የአድማስ ሬዲዮ ጋዜጠኛ ዳዊት ከበደ ወዮሳን ያነጋገረው ደረጀ ደስታ ሁለተኛውንና የመጨረሻውን ክፍል ያቀርባል።
በማህበረሰብ እንቅስቃሴ ውስጥ ንቁ ተሳታፊ የሆነችው ሀና ገብረስላሴ በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሲሰሩ በፓርቲዎቹ የመረጃ ቋት ውስጥ ያሉትን የኢትዮጵያውያንና ኤርትራዊ ስሞችና ስልኮች ቁጥር አውጥተው ለቅስቀሳ የተጠቀሙበት መሆኑን ገልጻለች።
The specific outreach we did Ethiopians and Eritreans for Georgia is really phenomenal because we were able to partner with the Cap County Democrats and we were able to access
DeKalb County Democrats gar begara lemesratna enesu yallachon data lemetekem chilenal ya beshoch yemikotteru Ethiopiana Eritrean simochin leyuten indinowatana enesu leyucha indinatekur aschilunal enesu yallubetin botay lemagnet yehetmet utetochin lemadel yemerja qwasochin magnet እና በየስልካቸው ለመደወል እንዲሁም የቴክስት መልእክቶችን ለመስጠት አስችሎናል።
One of the organizers with the coalition, so we worked together and collectively as a coalition we reached 12,000 voters. 12,000 voters through like I said canvassing, phone banking, text banking, voter drive and
ቅድም በተዘረዘርኳቸው መንገዶች ወደ 12,000 መራጮች ዘንድ መድረስ ችለናል። በስድስት ሳምንታት ውስጥ በግሌ ብቻ እንኳን ወደ 1000 የሚቆጠሩ ሰዎች ዘንድ ተገናኝቼ ሰርቼ ሊሆን ይችላል። የሰራነው ግን በቡድን ነው።
በአትላንታ የአድማስ ሬዲዮ ጋዜጠኛ ዳዊት ከበደ ወየሳ የፕሬዝዳንታዊውንም ሆነ የህግ መወሰኛ ምክር ቤት አባላቱን ምርጫ በቅርበት ሲከታተል ባለሙያዎችንም ሲያወያይ ቆይቷል።
እንግዲህ እኔ በመሰራበት የአድማስ ሬዲዮ ወይም ደግሞ በአጠቃላይ በሚዲያ ላይ በመናገረው ንስቃሴ የራሳችንን አቋም ወይም ደግሞ የምንመርጠው ፓርቲ ቢኖርም በአብዛኛው ስናደርግ የነበረው ግን ህዝቡ ወጥቶ ምርጫውን ወይም ደግሞ የዚህ ዲሞክራቲክ ፕሮሰስ ወይም ሂደቱን የዲሞክራሲውን ፕሮሰስ እንዲያጣጥመው እንዲጠቀምበት ለማድረግ ከምዝገባ ጀምሮ በጊዜ ሄዶ የመምረጡን ስራ እንዲሰራ በተለይ በሚዲያ ደረጃ ግስቀሳ ስናደርግ ነበር። እንደምታውቁት
ጋዜጠኛ ዳዊት መራጮች አንድን የፖለቲካ ፓርቲ ብቻ ለይተው እንዲመርጡ ወይም እንዲደግፉ ሳይሆን የፖለቲካ ፓርቲዎቹ የቆሙለትን ዓላማ ለህዝቡ እንዲገልጹ እንዲሁም በምርጫው ሂደት የተሳተፉ ሰዎችንም ሆነ በምርጫው ዙሪያ ስለተነሱ የመከራከሪያ ሐሳቦች በተለይ በፕሬዝዳንታዊ ምርጫ ወቅት ማህበረሰቡን ሲያወያይ እንደነበር ይገልጻል።
በተቻለ መጠን ስናደርግ የነበረው ልክ እንደ አሜሪካኖች እርስ በርስ ዲቤት ወይም ደግሞ የምርጫ ክርክር እንዲያደርጉ በቂ የሆነ ጊዜ በመስጠት ነበር በሬዲዮ ሽፋን የሰጠናቸው እና ከሪፐብሊካን የሚወክሉ ወይም ደግሞ መደገር እንደግፋለን የሚሉ ኢትዮጵያኖች እና በሌላ በኩል ደግሞ ዲሞክራቶችን እንደግፋለን የሚሉ ኢትዮጵያኖችን በየሳምንቱ በማቅረብ ዲቤት እንዲያደርጉ ወይም ክርክር እንዲያደርጉ ሁለት ነገሮች ነው ስናወያይ ነበር። አንደኛው እዚህ ያለው ህብረተሰብ እንደ ኢትዮጵያዊ ምን ሊጠቀም ይችላል? የኢትዮጵያ ህብረተሰብ ወይም ኮሚኒቲ ምንድን ነው ተጠቃሚነቱ በእነዚህ ምርጫዎች? አንደኛው። ሁለተኛ ነገር ደግሞ የምናነሳው የነበረው እንደ አገር ደግሞ አገራችን ኢትዮጵያ ደግሞ ወይም የኢትዮጵያ መንግስትና ህዝብ የትኛው አካል ቢመረጥ ይጠቅመዋል የሚል ምልከታ ነበር ያደረግነውና በሁለቱም መስመር ሰዎች እንዲከራከሩ አድርገን በመጨረሻ ላይ ሰው የመረጠውን መርጧል። ነገር ግን እንግዲህ ምርጫውን ለሰው ነው ስምንተው የኛ ስራ የነበረው እንዲህ የሚዲያ ሰዎች እንደመሆናችን መጠን ሁኔታዎችን ማመቻቸት ነበር። ያን አመቻችተን ለሪፐብሊካኖችም ለዲሞክራቶችም ክርክሩን እንዲያደርጉ አድርገናል። ግን ያው እንዳልኩት መራጩ ነው የሚያውቀው ከዛ በኋላ ሄዶ ማን እንደመረጠ። በግሌ ብጠይቀኝ ይሄ ማንን እንደመረጡ ነገር ይችላል ይሄ ነገር ግን በእኛ በኩል እንደ ሚዲያ የሰራናቸው ዋና ዋና ስራዎች እነዚህ ነበሩ።
ዳዊት በአትላንታ የኢትዮጵያ ኮሚኒቲ ማዕከል በምርጫ ዙሪያ የተለያዩ እንግዶችንና እጩዎችን ራሳቸውን በመጋበዝ የተለያዩ ዝግጅቶችን በማድረግ ከፍተኛ ስራ መስራቱን ገልጧል። ከጆርጂያ ውጪ በአገር አቀፍ ደረጃ ይንቀሳቀሱ የነበሩ አክቲቪስቶችም ልክ እንደ ፕሬዝዳንታዊው ምርጫ በሴኔት አባላቱ ምርጫ ወቅት ከርቀት ሆነው በተለያየ መንገድ አትላንታ ከነበሩ ኢትዮጵያውያን ጋር ይሰሩ ያስተባብሩ እንደነበር ተናግሯል። ወይዘሮ ቤተልሔም ተመስገን ጆርጂያ ውስጥ ከ30 እስከ 40 ሺህ የሚገመቱ ኢትዮጵያውያን ይኖራሉ የሚል ግምት መኖሩን ጠቅሰዋል። ከዚያ ውስጥ ትክክለኛው አሃዝ ባይኖርም ቢያንስ 18,000 የሚሆኑ የመምረጥ መብት እንዳላቸው ይታመናል። በዚህ ምርጫ ወቅት ትውልደ ኢትዮጵያውያንና ኤርትራውያንን ጨምሮ የሶማሊያና የሌሎች አፍሪካውያን ማህበረሰብ አባላት እንዲመርጡ ለማድረግ በበጎ ፈቃድ አስተባባሪነት የተሳተፉ ወደ 100 የሚደርሱ የተለያዩ አገር ዜጎች መኖራቸውን በጉዳዩ ዙሪያ ያነጋገርኳቸው ገልጠውልኛል። ሁሉም አስተባባሪዎች በኩል ደረጃ ይሳተፋሉ ባይባልም እንደ ቤተልሔም ያሉት በግላቸው እንዲመርጡ ያግባቧቸው ሰዎች ምን ያህል እንደሆኑ ጠይቀያቸው ነበር። እንዲህ መልሰዋል ቤተልሔም።
ለምሳሌ በስልክ በመደወል ብቻ 200 ወይ 300 ሰዎች ለበለ እኔ በግሌ የደወልኩት። ከዛ በላይ ግን ልክ ቅስቀሳው ሲጀመር አንድ የኢትዮጵያዊ የሆነ ሱቅ አለ ማለዳ ማርኬ ይባላል። እዛ ቅዳሜ ከጠዋት ጀምሮ እስከ ከዛ በኋላ ድረስ እየሄድኩኝ ለሶስት ለአራት ያህል ቅዳሜዎች እሰጥ ነበር ወረቀት። እዛ መተው እንጀራ ለሚገዙ ምግብ ለሚገዙ አላልማ አንዳንድ ነገር ለሚገዙ ሰዎች ሲመጡ እዛ ሆኜ ካልተመዘገቡ እንዲመዘገቡ ሰጥቻለሁኝ እንደዚህ አርጉ ብዬ። ከተመዘገቡ ደግሞ በዚህ ጊዜ ነው ምርጫው።
ምን ይሉ ነበር ኢትዮጵያውያን ለምሳሌ ደውሉላቸው ወይ ስታገኛቸው በምርጫ ተሳትፎ ስትሏቸው ምን ምላሽ ነበር የሚሰጧቸው ኢትዮጵያውያን ወይም ኤርትራውያን ቢሆኑ?
ብዙዎቹ በጣም ነገርማቸው። ምክንያቱም ያው እዚህ ሀገር ምረጡና ውጡ ሲባል የዚህ ሀገር ሰዎች ነው የሚደውሉት ማለት በእንግሊዝኛ አንኳ ማለት ነው። ግን የራሳቸው ሰው እየደወለ እኔ ለምሳሌ አንድ ሰው በደውል ስማቸው ወይዘሮ ሰላማዊት ከሆነ ስደውልላቸው ወይዘሮ ሰላማዊት አሉ ወይ ስል በቃ በጣም የደስ የአነጋገራቸው አዎ እኔ ነኝ እኔ ደግሞ ከዛ በኋላ እንደምነው አሉ ስል በአማርኛ እግዚአብሔር ይመስገን ደህና ነኝ እና በጣም በስልክ ነው የምናገረው። ግን ያስታውቃል የፊታቸው እንደ ደስ እንደሚላቸው ያስታውቃል በድምጻቸው ብቻ። ምክንያቱም ቅድም እንዳልኩ እንደዚህ ያለ ነገር ተርጎ አይታወቅም። ምርጫ ወጥ ሲባል ያው በእንግሊዝኛ ነው የዚህ ሀገር ሰው የሚደውልላቸው። ግን የራሳችን ሰው በመናገር ቋንቋ በአማርኛ ሲሆን በጣም ብዙ ሰው በጣም ነው ደስ ያለው። አንደኛ ለመነጋገር በጣም ደስ ባቸዋል። ሁለተኛ ደግሞ ጥያቄ ካላቸው አንዳንድ ነገር ካልገባቸው የራስን ሰው መጠየቅ በጣም ደስ ይላል። ቋንቋውም ሁሉ ነገር ስላለ እና አንዱ ደስ ያለኝ ነገር እሱ ነው። እንደዚህ መገናኘታችን በአማርኛ ስናወራ እንደዚህ ነው ስንላቸው ብዙ ሰዎች እንደዚህ እንደምታረጉ አላወቅም ነበር። በጣም ደስ የሚል ነገር ነው። የሀገሬ ሰው ማከደወለ እመርጣለሁ አንቺ ደውለሽ ምረጥ ካልሽኛ የሀገሬ ሰው እንዴት እንብላለው አታስቢ ችግር የለም እኔም ብቻ ሳልሆን ለባለቤቴም ለልጆቼም ለማቀው ሰው ሁሉ ውጡና ምረጡላለው በሚል በጣም ደስ በሚል ሁኔታ ነበር የምናረገው።
አድማጮቻችን ውይይታችን በዚህ አላበቃም። ሁሉም ዝግጅት በደረገጽና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ቀን።
አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም ለናደሩ ነገር እንገናኝ። በደህና ቆዩን።